ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለምስክርነት የሚደረገው ጠቃሚ ነጥብ ምንድን ነው? የኢትዮጵያ መንግስት ይፋ የተደረገውን ውሳኔ በትክክል በጣም አስፈላጊ የሚያደርገው የፖለቲካ ምህዳሩን ማስፋት ነው።
የአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ቃል አቀባይ ኤቫ ካላንዶ በወቅቱ የኢትዮጵያ ፖለቲካ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በቅሊንጦ ማረሚያ ቤት ቃጠሎ በተያዘ በተከሰቱ ላይ አቃቤ ህግ የቆጠራቸውን ምስክሮች ማቅረብ እንዳልቻለ ተገልጿል። ተከሳሾቹና ጠበቆቻቸው ለፍርድ ቤት ቅሬታቸውን አሰምተዋል። በዚህ ላይ ዘገባለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ጥር 1 ቀን 2010 ዓ.ም አስተናጋጆች አሉላ ከበደና
አረንሽ ሳየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን በቅድሚያ ግን የዕለቱን ዜና እናሰማለን። ሰሜንና ደቡብ ኮሪያ ግንኙነታቸውን ለማሻሻል ወታደራዊ ንግግር ለማካሄድ ዛሬ ተስማምተዋል። ሁለቱ አገሮች ይህን ያስታወቁት ከሁለት ዓመታት በላይ በኋላ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሰሜን ኮሪያ በመጪው ወር በደቡብ ኮሪያ ፒዮንግቻንግ ወደሚካሄደው የክረምት ኦሎምፒክ ውድድር የከፍተኛ ደረጃ ልዑካን ለመላክ ተስማምታለች። ይህ ስምምነት የተደረገው ዛሬ ሰሜንና ደቡብ ኮሪያ ተገናኝተው በተነጋገሩበት ወቅት ነው። ንግግሩ የተካሄደው የሰላም መንደር በተባለው ፓንሙንጆም ላይ ነው። በኮሪያ ልሳነ ምድር ይካሄድ የነበረውን ጦርነት ያቆመው ስምምነት እንደ አውሮፓ አቆጣጠር በ1953 ዓ.ም የተፈረመው በዚሁ ቦታ ላይ ነበር። ከፒያንግቻንጉ ስብሰባ በኋላ ሰሜን ኮሪያ የከፍተኛ ባለስልጣኖች ልዑካንን፣ አትሌቶችንና ውድድሩን የሚያደምቅ ቡድን በመጪው ወር ወደሚጀመረው የኦሎምፒክ ውድድር የመላክ እቅድ እንዳላት የውህደት ምክትል ሚኒስትር ቻን ሂሳንግ ገልጸዋል።
የተባበሩት መንግስታት የስደተኞች መርጃ ድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞች በግዴታ ወደ አፍሪካ ሀገሮች እንዲላኩ እየተማጠነ ነው። ዘጋቢያችን ሊሳ ሽላይን ከጄኔቫ ያደረሰችንን ዝርዝር ትዝታ በላቸው ይዛ ቀርባለች።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እስራኤል እንደ አውሮፓ አቆጣጠር ከ2016 ዓመተ ምህረት ማለትም ካለፈው ዓመት ጀምሮ ስደተኞች የማባረር ፖሊሲ እንዳወጣችና ነገር ግን እስካሁን ስራ ላይ እንዳላዋለች ገልጿል። የሆነ ሆኖ ካለፈው ታህሳስ 22 ጀምሮ እስራኤል የኤርትራና የሱዳን ስደተኞችን አስገድዶ ወደ ሶስተኛ የአፍሪካ አገር ለመላክ አሊያም በወል ለማይታወቅ ጊዜ ሊታሰሩ እንደሚችሉ መግለጿ በጣም አሳሳቢ ነው ብለዋል የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ዊሊያም ስፔንድለር።
Official statements that the plans may eventually target families and those with pending asylum claims or that asylum seekers might be taken to the airport in
አስገድዶ የማስወጣት እቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የተቀለለ መሆኑ እንዲሁም እነዚህ ጥገኝነት ጠያቂዎች እጆቻቸው ወደ ኋላ የፊጥኝ ታስረው ወደ አይሮፕላን ጣቢያ ሊወሰዱ እንደሚችሉ የወጣው ኦፊሴላዊ መግለጫ በተለይ አስደንጋጭ ነው። እነዚህ ሰዎች አንዳች ከለላ ሊሰጣቸው ወደማይችል አገር እንዲሄዱ ከዚያም ወደ ሊቢያና የአውሮፓ አገሮች እንደገና እንዲሰደዱ መገደዳቸው በተለይ አሳሳቢ ነው።
በአሁኑ ሰዓት ቁጥራቸው በ27,000 የሚገመት ኤርትራውያንና 7,700 የሚሆኑ ሱዳናውያን ስደተኞች እስራኤል ውስጥ እንዳሉ ታውቋል። እስራኤል በቀደሙት ዓመታትም በነፍስ ወከፍ $3,500 እየሰጠች ስደተኞችን ወደ ሶስተኛ የአፍሪካ አገር እንዳባረረችና ገንዘብ ይዘው መገኘታቸው ጭራሽ ለአደጋ እንዲጋለጡ ማድረጉን የመንግስታቱ ድርጅት ቃል አቀባይ ገልጸዋል። ወደ እስራኤል የሚገቡ የአፍሪካ ስደተኞች በሳይናይ በረሃ ውስጥ የሚደርስባቸውን ከፍተኛ የአካልና የህሊና ስቃይ የገንዘብ ብዝበዛ አልፎ ሲሆን የፖለቲካ ጥገኝነት እንደሚፈልጉ ነው የሚናገሩት። እስራኤል ግን ብዙዋኑ የኢኮኖሚ ጥገኝነት ፈላጊ ህገወጦች ናቸው ትላለች።
ባለፈው ዓመት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የሩሲያ ጣልቃ ገብነትን አስመልክቶ ምርመራ በማካሄድ ላይ ያለው ልዩ የዩናይትድ ስቴትስ ካውንስል ፕሬዚደንት ዶናልድ ትራምፕ ሊጠየቁ ስለሚችሉበት ሁኔታ ከፕሬዚዳንቱ ጠበቆች ጋር ተወያይቷል። ሁለቱ ወገኖች ተገናኝተው የተነጋገሩት ባለፈው ወር ሲሆን ሊደረግ ስለሚችለው ቃለ መጠይቅ የቀረበ ዝርዝር ነገር እንደሌለ ከጉዳዩ ጋር ቅርበት ያላቸው ሰዎች ተናግረዋል። የፌዴራል የምርመራ ቢሮ ስራ አስኪያጅ የነበሩት ሮበርት ሙለር ለወራት ያህል ምርመራ ሲያካሂዱ እንደቆዩ ይታወቃል። እስካሁን ባለው ጊዜ የትራምፕ የምርጫ ዘመቻ አስተባባሪ የነበሩት ፖል ማነፎርት እና የብሔራዊ ጸጥታ አማካሪያቸው የነበሩት ማይክል ፍሊንት በሚገኙባቸው አራት ሰዎች ላይ ክስ ተመስርቷል። ትራምፕ የፌዴራል ምርመራ ቢሮ ኃላፊ የነበሩትን ጄምስ ኮሚን ከስራ ባባረሩበት ወቅት የቢሮውን ስራ ለማስተናከል ሞክረው እንደሆነ ለማጣራት ምርመራ እየተካሄደ መሆኑ ታውቋል።
የተባበሩት መንግስታት የእርዳታ ድርጅት ለፍልስጤማውያን ስደተኞች በሚሰጠው እርዳታ ትኩረት ማድረጉ አሁን ከእስራኤል እየደረሰበት ባለው ትችት ሳቢያ ዩናይትድ ስቴትስ ለድርጅቱ የምትሰጠውን እርዳታ እንዳታጠፍ ስጋት አሳድሯል። ከትናንት በስቲያ እሁድ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ድርጅቱ ላይ ባቀረቡት ነቀፌታ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተስማምተዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኩባ ባሉት የኤምባሲ ሰራተኞች ላይ ስለተፈጸሙት ጤና ተኮር ጥቃቶች ጉዳይ ለመመርመር የተጠያቂነት መርማሪ ቦርድ እንደሚጠሩ የውጭ ጉዳይ ሚኒስቴሩ ዛሬ ገለጹ። ሴኔተሮች ስለተባለው ጥቃት በተነጋገሩበት ወቅት ዲሞክራቶችና ሪፑብሊካውያን ሴኔተሮች በቂ ምርመራ ጥረት አልተደረገም በማለት የውጭ ጉዳይ ሚኒስቴር ባለስልጣኖችን ነቅፈዋል። ቲለርሰን ኢላማ ያደረጉት ጥቃቶች ባሉት ምክንያት ሀቫና ያሉ የአሜሪካ ዲፕሎማቶችና ሌሎች የጆሮ መደፈን፣ የማዞር፣ የማቅለሽለሽና የድካም ስሜት እየተሰማቸው ነው። ኩባ ይህን ለማስከተል የደረጉት ነገር የለም ስትል አስተባብላለች።
የዩናይትድ ስቴትስ መንግስት 262,500 ለሚሆኑ ኤልሳልቫዶሪያውያን ተሰጥቶ የነበረውን ጊዜያዊ መኖሪያ ፈቃድ እንደሚያቆም ከፍተኛ የአገሪቱ ባለስልጣናት ትላንት አስታወቁ። እነኚህ ሰዎች ለ20 ዓመታት ለሚጠጋ ጊዜ አሜሪካ ይኖሩ ናቸው። ሳልቫዶር ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም የተከሰተው ከባድ ርዕደ ምድር ባስከተለው ከፍ ያለ ችግር ሳቢያ በብዙ መቶ ሺህ የሚቆጠር የሳልቫዶር ተወላጆች ጊዜያዊ መጠጊያ እንዲያገኙ ተደርጎ ነበር። አሁን ግን ይህ ፈቃድ እንደ አውሮፓውያን ዘመን አቆጣጠር ከፊታችን መስከረም 2019 ዓ.ም ላይ ያበቃል። ይህ ውሳኔ አንዳንድ የሳልቫዶር ተወላጆችን የመኖሪያ ፈቃድ ያሳጣልም ተብሏል። ወደ አገራቸው ሊባረሩም ይችላሉ።
ነዳጅ ዘይት የጫነው የኢራን መርከብ በቻይና ምስራቃዊ ጠረፍ ላይ ከቻይና የጭነት መርከብ ጋር ከተጋጨ 3ኛ ቀኑ ሲሆን ዛሬም እየጋየ መሆኑ ታውቋል። የአስቸኳይ ጊዜ መርከቦች እሳቱን ለማጥፋትና የገቡበት ያልታወቀውን የመርከቡ ሰራተኞችን ለመፈለግ ያደረጉት ጥረት ባህሩ ላይ ባለው መጥፎ ክስተት ምክንያት እንደተሰናከለ የቻይና የመጓጓዣ ሚኒስቴር ገልጿል። ከባድ ነፋስና ማዕበል ከመርዛማው የመርከቡ ጭስ ጋር ተደባልቆ የማዳኑን ጥረት እንዳከበደው ነው የተገለጸው። ቻይና፣ ደቡብ ኮሪያና ዩናይትድ ስቴትስ የባህር ኃይል በሰፊው አካባቢ የገቡበት ያልታወቀውን የመርከቡ ሰራተኞችን ለመፈለግ መርከቦችና እንዲሁም አይሮፕላኖች መድበዋል።
በመጨረሻም ዩናይትድ ስቴትስ ውስጥ ከ2 ዓመታት በኋላ በሚካሄደው ፕሬዝዳንታዊ ምርጫ ከአሁኑ አነጋጋሪነቱን ይዟል። በራሷ ጥረት ቢሊዮነር ለመሆን የበቃችው እቋ የመገናኛ ብዙሀን ሰው ኦፕራ ዊንፍሬ ፕሬዚዳንት ዶናልድ ትራምፕን ለመወዳደር ብትቀርብ የሚል ጥያቄ ለምክትሉ የዋይት ሀውስ ቃል አቀባይ ሆጋን ጊድሊ ትላንት በቀረበበት ወቅት ኦፕራም ሆነች ሌላ ሰው ቢወዳደራቸው ፈተናዎቹን በበጎ እንቀበላለን የሚል መልስ ነው የሰጡት። 63 ዓመት እድሜዋ ዊንፍሬ ለፕሬዝዳንትነት እንደማትወዳደር ግን ግልጽ አድርጋለች። ባለፈው በተካሄደው የጎልደን ግሎብ ሽልማት ያሰማችው ንግግር ግን በቀጣዩ ምርጫ ምናልባትም በዲሞክራትነት ወይም ዲሞክራት ፓርቲ ወክላ ሳትወዳደር አትቀርም የሚል ግምት አሳድሯል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የዛሬ ማክሰኞ ጥር 1 2010 ዓ.ም የሚተላለፈውን ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና
አረን ፍሳየነን። በአለም ዜናዎች የተጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማችሁ።
እየተመረጠ ነው። በጣም ከፍተኛ ሪስክ የሆነን ሰው እውነትም ውሰድ ይባላል ለመጠንቀቂያ ወይም ለመከላከያ።
መድኃኒቱ አስፕሪን፣ ፍቱንነቱ ደግሞ የልብ ድንገተኛ ሁኔታ ነው። ዶክተር ብሽታዬ ነው ተናገሩት። በዚህ በዩናይትድ ስቴትስ የሚኒስታ ክፍለ ግዛት የሄኒፔን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ናቸው። የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው የደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ በሐኪሞን ይጠይቁ የመጨረሻ ቅንብራችን ከተናገሩት የተወሰደ ነው። በሙሉ ዝግጅቱ ሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችን ግለሰቦች ለመፍታት የደረሰበት ውሳኔ የሚያበረታታ ነው ሲል የአፍሪካ ህብረት ኮሚሽን አስታወቀ። የህብረቱ ኮሚሽን ቃል አቀባይ ለአሜሪካ ድምጽ እንደገለጹት አገሪቱ ያለችበት አሳሳቢ ሁኔታ የኢትዮጵያን መንግስት እርምጃ በጣም አስፈላጊ ያደርገዋል ነው ያሉት። ቃል አቀባዩን ያነጋገረው የአዲስ አበባው ባልደረባችን እስክንድር ፍሬው ተከታዩን አጠናቅሯል።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ቃል አቀባይ ኤባ ካሎንዶ ለአሜሪካ ድምጽ እንዳሉት የኢትዮጵያ መንግስት የደረሰበት ውሳኔ የሚበረታታ ነው። ለ17 ቀናት የተካሄደውን የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተደረሰበትን ውሳኔ አብራርተዋል። ከውሳኔዎቹ አንዱም የፖለቲካ መሪዎችና ሌሎች ግለሰቦች መፈታት እንደሆነ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የሚበረታታ ሲሉ የሚያብራሩትም ይህንን ውሳኔ ነው።
የአፍሪካ ህብረት ኮሚሽን ሊቀመንበርና በእርግጥም መላው የህብረቱ ቤተሰብ በከፍተኛ ሁኔታ ተበራክቷል። የኢትዮጵያ መንግስት በወሰደው አርቆ አስተዋይነት የተሞላበትና አስፈላጊ እርምጃ ብሔራዊ መንግስትን ለማጎልበት ያላቸውን ቁርጠኝነት ለማሳደግና የፖለቲካ ምህዳሩን ለማስፋት የሚያስችል እርምጃ።
የአፍሪካ ህብረት ኮሚሽን ባለፈው ሳምንት ያወጣውና በኮሚሽኑ ሊቀመንበር ሙሳ ፋኪ የተፈረመው መግለጫም ጠቅላይ ሚኒስትሩ ይፋ ያደረጓቸው እርምጃዎች ኢትዮጵያ ያስመዘገበችውን ማህበራዊና ኢኮኖሚያዊ እድገት ለማስቀጠል አመቺ ሁኔታ እንደሚፈጥሩም መግለጫው ተስፋውን ገልጿል። ለአካባቢውና በአጠቃላይም ለአፍሪካ ሀገር ከፍተኛ ጠቀሜታ ላለው ለአገሪቱ መረጋጋትም አስተዋጽኦ እንደሚያደርግ ተጠቁሟል። በኢትዮጵያ እየተከሰቱ ያሉ ግጭቶች የደቀኑት አደጋ አሳሳቢ ሆኖ የቀጠለ ችግር ነው። በመቶ ሺዎች የተፈናቀሉበትና ሌሎች የሚሞቱበት የኦሮሚያና ሶማሌ ክልሎች የድንበር ግጭት፣ የተቃውሞ ሰልፎችን ተከትሎ የሚጠፋው የሰው ህይወትና ሌሎችም ይጠቀሳሉ። የአፍሪካ ህብረት ኮሚሽን ቃል አቀባይ ኤባ ካሎንዶ እንደሚሉት የችግሩ ስፋት መንግስት የደረሰበትን ውሳኔ ይበልጥ አስፈላጊ ያደርገዋል።
The most important thing to underscore here is that this is exactly what makes this announcement.
ልናሰምርበት የሚገባው ጠቃሚ ነገር ምንድነው? በኢትዮጵያ መንግስት ይፋ የተደረገውን ውሳኔ በትክክል በጣም አስፈላጊ የሚያደርገው ይህ ነው። ስና የሚገባ ነው። በአገሪቱ እነዚህ ሁሉ ፈተናዎች ቢኖሩም ችግሩን ለመፍታት ፖለቲካዊ ፈቃደኝነቱ ግን አለ። ይህ መንግስት የደረሰበት ውሳኔም የበለጠ መግባባት ለመፍጠር የፖለቲካ ምህዳሩን ለማስፋት ቁርጠኝነትና ውሳኔ መኖሩን ያሳያል። ለሁሉም ኢትዮጵያውያን ፍትሃዊ እድገት ለማምጣት ቁርጠኝነት መኖሩን ያሳያል።
ከህዳር 2008 ጀምሮ በተለያየ ደረጃ ሲካሄድ በቆየው የተቃውሞ እንቅስቃሴና ያንን ተከትለው በመጡ አሳሳቢ ሁኔታዎች ድምጹን አላሰማም በሚል በአፍሪካ ህብረት ላይ ትችት የሚሰነዝሩ የተቃዋሚ ፓርቲ መሪዎች አሉ። ይህንን ያነሳውባቸው ቃል አቀባዩ ቀጥፈኛ ምላሽ አልሰጡም። ተቃዋሚዎች ድምጻቸውን ማሰማት እንዲቀጥሉና የፖለቲካ ምህዳሩን እንዲያሰፉ እናበረታታለን ሲሉ ግን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ቀደም ብሎ የተከታተላችሁት የዕለቱን አብይ ርዕስ ነበር። የመጽሔቱ ትንታኔ ርዕስ ሁለተኛው ዘገባ ይቀጥላል። በቅሊንጦ ማረሚያ ቤት ቃጠሎ በተያያዘበት ወቅት በተከሰሱ ሰዎች ላይ አቃቤ ሕግ የቆጠራቸው ምስክሮች ማቅረብ እንዳልቻለ ተነገረ። ተከሳሾቹና ጠበቆቻቸው ለፍርድ ቤቱ ቅሬታቸውን አሰምተዋል። ከተከሳሾቹ መካከል አንዱ የሆኑት የልብ ቀዶ ሕክምና ሐኪሙን የዶክተር ፍቅሩ ማሩን ጠበቃ አቶ አበበ ሸቱን ቆንጅታየ ወደ አዲስ አበባ ደውላ አነጋግራለች። ተከታዩን ዘግባለች።
ደንበኛዬ ዶክተር ፍቅሩ ማሩ ሁለት ክስ ነው ያላቸው። ቀደም ብሎ ሙስና ወንጀል ምክንያት ሌላ ክስ ነበራቸው። እሱ ቀደም ብሎ በኮንትሮባንድ ወንጀል ምክንያት ክስ ቀርቦባቸው ጉዳዩ ለውሳኔ ተቀጥሮ ባለበት ጊዜ ከእና አቶ መላኩ ፈንታ ጋር ቢጫ ገበችና ጉምሩክ ባለስልጣን ዋና ስራ አስኪያጅና ምክትል ስራ አስኪያጅ ጋር ባላቸው ጥቅም ግንኙነት ምክንያት ቀርቦ የነበረው ክስ ተቋርጦላቸዋል። በዚህም የመንግስታን በማያመች መንገድ መምራት ወንጀል ተሳታፊ ናቸው ተብሎ የቀረበባቸው ክስ ነበረ። እሱ ክስ አሁን ክርክሩ ያለፉት 4 ዓመት በላይ ቆይቶ አሁን ሰሞኑን በሰበር ውሳኔ አግኝቷል። ይሄ ክርክር እየታየ ባለበት ጊዜ ማረሚያ ቤት ውስጥ ነሐሴ 28 2008 ዓ.ም. ቃጠሎ ተነስቶ ነበር። የሰው ህይወትም ጠፍቷል፣ ንብረት ወድሟል። በቃጠሎ ምክንያት ከሌሎች 37 ሰዎች ጋር አሳቸው 13ኛ ተከሳሽ ናቸው። ጠቅላላ 38 ሰዎች ጸረ ሽብር ህጉ በመተላለፍ ክስ ቀርቦባቸዋል። እሳቸው በተመለከተ እንግዲህ በወንጀሉ አፈጻጸም ፋይናንስ አድርገዋል በሚል ነው ክሱ፣ ተሳትፎ አድርገዋል ተብሎ ነው ክስ የቀረበባቸው። ክስ ከቀረበ በኋላ እንግዲህ የሁለተኛው ክስ ጸረ ሽብር አዋጁ የቀረበባቸው ክስ በራሱ 1 ዓመት ሆኖታል። አሁን ረጃጅም ቀጠሮች ናቸው የሚሰጡት። ባለፈው ነሐሴ መጀመሪያ ላይ ፍርድ ቤቱ ምስክር ከሰማ በኋላ ከታህሳስ 23 2010 ዓ.ም. ጀምሮ እስከ ጥር 3 2010 ዓ.ም. ድረስ አቃቤ ሕግ ምስክሮቹን መደዳውን የቀሩትን ምስክሮች አቅርቦ እንዲያሰማ ትእዛዝ ሰጥቶ ነበረ። እንግዲህ በተያዘው ቀጠሮ መሰረት ምስክር ማቅረብ ጀምሮ ነበር። ነገር ግን አርብ ጀምሮ ምስክሮችን ማቅረብ አልቻለም። ይህ ማለት እንግዲህ ወንጀለኛ መቅጫ ስነ ስርዓት ሕጉ በተከታታይ ክርክር እንዲሰማ ስነ ስርዓት ሕጉ ያዛል። በቂ ምክንያት ካልቀረበ በስተቀር ቀጠሮ አይለወጥም። የተያዘ ቀጠሮ ለቀጠሮ ምክንያት የሆነውን በቂ ምክንያት ከሌለው ታልፎ ወደ ሌላው የክርክር ሂደት ነው እንዲካሄድ የሚፈልገው የስነ ስርዓት ህጉ።
እሺ፣ አቃቤ ህግ ምስክሮች አጠናቆ ለማቅረብ ያልቻለበትን ምክንያት ምን ሲል ነው የገለጸው?
አቃቤ ህግ እንግዲህ እስካሁን የሚያቀርባቸው ምክንያቶች ምስክሮች በፖሊስ በኩል ሊቀርቡልኝ አልቻሉም ነው የሚለው። ከ30 በላይ ምስክሮች አሉኝ እያለ ባለበት ሁኔታ እነዚህ ምስክሮች 30ውንም ማቅረብ አልቻልኩም፣ በፖሊስ በኩል ምስክሮቼ ሊቀርቡልኝ አልቻሉም የሚል ነው።
እና እናንተ ጠበቆቻቸው ምን አቤቱታ አሰማችሁ? ጠንከር ያለ ብሶታቸውን ያሰሙ ተከሳሾች እንደነበሩም ሰምተናል። እና
በእኛ በኩል ይሄ በአቃቤ ህግ በኩል የሚሰጡ እንደዚህ አይነት ምክንያቶች አንድ ተከሳሽ በቅድሚያ የተፋጠነ ፍትህ ማግኘት መብት አለው። ህገ መንግስታት ሰብአዊ መብት ነው። ይሄ መብት በፍርድ ቤት አቅም ምክንያት በአቃቤ ህግ አቅም ምክንያት ሊሸረሸር አይችልም። በሌሎች ሀገሮችን በተሰጡ ፍርዶች ላይ የአቃቤ ህግ ለቀጠሮ በቂ ምክንያት ሳይኖረው ለቀጠሮ ማጓሸት ምክንያት ከሆነ ተቀባይነት እንደሌለው ነው የሚታወቀው። በእኛም መስራት ህጉ የሚያረጋግጠው ህገ መንግስቱ የሚያረጋግጠው መብት ነው። የተፋጠነ ፍትህ ማግኘት ፍርድ ቤቱ በጣም በርካታ ጉዳዮች ስለሚያስተናግድ እንግዲህ ነሐሴ መጀመሪያ ላይ ነው 5 ወራት ቀጠሮ የሰጠው ለምስክሮች እንዲሰሙ ለሁለቱም ቀጠሮ ይሄ የሆነው ፍርድ ቤቱ አቅም ማነስ ምክንያት ይሄን ጉዳይ የሚያዩ ችሎት በርካታ ጉዳዮች ስለነ ይሄ ምክንያት ግን በራሱ የፍርድ ቤት አቅም ማነስ በራሱ በህገ መንግስቱ የተረጋገጠውን የተከሳሾችን ሰብአዊ መብት ለመጣት በቂ ምክንያት ተደርጎ ሊወሰድ አይችልም ጨርሶ። አቃቤ ህግ ምስክሮች ለማቅረብ እንዳልቻለ እንደሌለው ተቆጥሮ በተሰማው የአቃቤ ህግ ማስረጃ ብይን እንዲሰጣን አመልክተናል። የኔ ደንበኛ ዶክተር ፍቅሩ በተመለከተ እንግዲህ ላለፉት 5 አመት አካባቢ በክርክር ሂደት ላይ ናቸው። ሁለቱ ክሶችን ታስረው ነው ያሉት። በዚህ ምክንያት ብዙ ያለ ፍርድ ቅጣት ማለት ነው ፍርድ ከመሰጠቱ በፊት ይሄን ያህል ጊዜ መታሰር ማለት ያለ ፍርድ እንደተቀጡ የሚያስቆጥር ነው። በዚህ ምክንያት በስነልቦና ረገድ፣ በሞራል ረገድ፣ በአያያዝም ችግር ክሮኒካሊ ብዙ ችግር ገጥሟቸዋል። ፐርሰናል የራሳቸው እሳቸው በግል ህክምና በሚሰጧቸው ህክምና ምክንያት የእሳቸው ህክምና የሚወስዱ ደንበኞች ነበሯቸው ታማሚዎች። እነሱን መርዳት አልቻሉም። እነዚህ ሰዎች ውጭ ሀገር ካልሄዱ በስተቀረ እዚህ ሀገር ውስጥ ህክምና ለማግኘት ያልቻሉበት ሁኔታ እንዳለ ለፍርድ ቤት በተደጋጋሚ እኛም አመልክተናል። ቅሬታቸውን ጠንከር አድርገው ማሰማታቸውን ሰምቻለሁ። በለቱ በእርግጥ እኔ ዘግቼ ነበር ችሎት የደረስኩት። እሳቸው እንደነዚህ ምክንያቶች በደል በዛብኝ፣ አቃቤ ህግ ምስክር ከሌለው ፍርድ ቤቱ አቃቤ ህግ ማስረጃ እንደሌለው ተቆጥሮ በተሰማው ማስረጃ ብይን እንዲሰጥላቸው ማመልከታቸውን ሰምቻለሁ።
እሺ፣ ፍርድ ቤት ምን ትዕዛዝ ሰጠ?
ኦልሞስት ፍርድ ቤት እንግዲህ ከጥር 3 2010 ዓመተ ምህረት መደበኛ ቀጠሮ ስለያዝኩ እስከዛ ድረስ ምስክሮቹን በየዕለቱ እንዲያሰማ እስከ መጨረሻው ዕለት ድረስ ማስረጃ የማሰማት መብቱን ከወዲሁ መንፈግ ተገቢ ስለማይሆን እስከ መጨረሻው ችግር እያጋጠመው መሆኑ እየገባን ነው። ስለዚህ መጨረሻ ላይ ተገቢ ነው ብለን የምናምነውን ትዕዛዝ እንሰጥበታለን ነው የፍርድ ቤቱ አቋም።
የዶክተር ፍቅሩ የጤናቸው ሁኔታ በአሁኑ ወቅት ምን ይመስላል?
ዶክተር ፍቅሩ አሁን ባሉበት ሁኔታ የስኳር ህመም ታማሚ ናቸው። እድሜያቸውም ትልቅ ሰው ናቸው። ከዚህ ቀደም ሲሪየስ የሆነ የቀዶ ህክምና አድርገው ነው ተከታታይ ህክምና ሲወስዱ ቆይተዋል። ጤናቸው በጣም ጥሩ ነው ሁሉ ሊባል አይችልም። ምክንያቱም ተወሳሰበ የጤና እክል እና ለዘለቄታው የሚቆይ አይነት ህመሞች ስለሆኑ ያው ከህመም ጋር ነው የሚኖሩት አሁን ባለበት ሁኔታ።
የህክምና አገልግሎት ያገኛሉ?
አዎ፣ እዛው ማረሚያ ቤት ህክምና የሚችሉትን ያህል ህክምና ይሰጧቸዋል። ጥቁር አንበሳ ሆስፒታልም እየተመላለሱ ህክምናቸውን ይከታተላሉ።
አመሰግናለሁ አቶ አበበ እሸቱ።
እሺ፣ እኔም አመሰግናለሁ።
በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የከፍተኛ የመንግስት ልዑካን ቡድን ወደ 100 ሺህ የሚጠጉ ኢትዮጵያውያን እንደሚገኙባት ወደሚገመተው የተባበሩት የአረብ ኤሚሬቶች ጉብኝት እያደረገ ነው። የእነዚህ ኢትዮጵያውያን ጉዳይም ከጉብኝቱ ትኩረቶች አንዱ መሆኑን የሚኒስቴሩ ቃል አቀባይ አቶ መለስ አለም ማምሻውን ለቪኦኤ ገልጸዋል። ያነጋገራቸው ዘጋቢያችን እስክንድር ፍሬው ዘገባውን ልኳል።
በጣም አመሰግናለሁ ስለ ጊዜዎት አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የልዑካን ቡድን የተባበሩት አረብ ኤምሬትስ ጉብኝት በማድረግ ላይ ነው የሚገኘው። ጠቅለል ካለ ጥያቄ ልነሳና የዚህ ጉብኝት ዓላማ ምንድን ነው አቶ መለስ?
የዚህ ጉብኝት ዋና ዓላማ በሁለቱ የውጭ ጉዳይ ሚኒስትሮች መካከል መስከረም ኒውዮርክ ላይ ተገናኝተው ነበር። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስብሰባ ላይ ተሳታፊ በነበሩበት ጊዜ ከዛ ስብሰባ ጎን ለጎን ሁለቱ ሚኒስትሮች ተገናኝተው ነበር። በዛ መሰረት ከስድስት ወር በኋላ ዱባይ ለመገናኘት በደረሱት ስምምነት መሰረት የትም እየተካሄደ ያለ መደበኛ ስብሰባ ነው። በሁለቱ ሀገሮች መካከል ያለውን ዲፕሎማሲያዊ ግንኙነት የበለጠ ማጠናከር፣ በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ያለውን ንግድ ኢንቨስትመንት ግንኙነት ወደ ተሻለ ደረጃ የሚያድግበት ሁኔታ ማየት ነው።
አቶ መለስ፣ ይህ አሁን ወደ መካከለኛው ምስራቅ ወደሚገኙ አገራት የሚደረገው ጉብኝት ከቅርብ ጊዜያት ወዲህ እንኳን የመጀመሪያው አይደለም። ተደጋጋሚ ጉብኝቶች እየተደረጉ ነው በኢትዮጵያ መንግስት የውጭ ጉዳይ ሚኒስትርም በጠቅላይ ሚኒስትሩም ጭምር እና የእነዚህ ተደጋጋሚ ጉብኝቶች እንድምታ ከዚህ አሁን እርስዎ ከሚነግሩኝም የዘለለ እንድምታ ይኖረው ይሆን? ምናልባት
በተለያየ ስልጣኖች ከንደረጃ ወደ አካባቢ የሚደረገው ግንኙነት ከአካባቢው ጋር ስላለን ታሪካዊ ግንኙነት ብቻ ሳይሆን ስለመጪው ጊዜ ከየአገራቱ ጋር ስላለን የጋራ ተጠቃሚነት ነው። ጎረቤቶቻችን ከምንላቸው አገሮች ጅቡቲ፣ ሶማሊያ፣ ኬንያ ወዘተ ቀጥሎ በጣም በቅርብ ርቀት የሚገኘው መካከለኛው ምስራቅ አካባቢ የባህረ ሰላጤው አካባቢ ነው። ከዚህ ክልል ጋር ረጅም ጊዜ ያስቆጠረ የህዝብ ለህዝብ ግንኙነት አለን። በጋራ ልንሰራባቸው የምንችላቸው በርካታ እድሎች አሉ። የዛን ያህል ግን ጠንካራ ግንኙነት አለን። ስለዚህ በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ይህን ግንኙነት የበለጠ ማጎልበት፣ የጋራ ተጠቃሚነት መፍጠር ይቻላል የሚል ጠንካራ እምነት አለ። ስለዚህ ጉብኝቶቹ ከዚህ የሚነሱ ናቸው። እኛ ጋር ያለ እነሱ ጋር አይደለ፣ እነሱ ጋር ያለ እኛ ጋር አይደለ ነገር አለ። ለምሳሌ እነሱ ጋር በኢንቨስትመንት መሰማራት የሚችሉ በንግድ መሰማራት የሚችሉ በርካታ ባለሀብቶች አሏቸው። ገንዘብ አለ፣ የፋይናንስ ድጋፍ ለመስጠት የሚያስችል ሁኔታዎች አሏቸው። በተመሳሳይ እነሱ ጋር አይደለ እኛ ጋር ያለ በርካታ የግብርና ምርቶች፣ ስጋ፣ ቡና፣ አትክልትና ፍራፍሬ፣ አበባ፣ ሌሎቹም የተባበሩት አረብ ኤሚሬቶችን ገበያ ተደራሽ ማድረግ ይችላሉ። የኢትዮጵያ አየር መንገድ ለምሳሌ ወደዚህ አካባቢ ወደተባበሩት አረብ ኤሚሬት በቀን 3 ጊዜ ይበራል። ከዛ በላይ መጨመር ይቻላል። መካከለኛው ምስራቅን የባረሰላጤ ሀገሮችን ከአፍሪካ ጋር ማስተሳሰር ይቻላል። ጉብኝቶቹ እነዚህ ናቸው። በነገራችን ላይ እዚህ አካባቢ በጣም ከፍተኛ ቁጥር ያለው ኢትዮጵያዊ እንዳለ ነው የሚታመነው። የተባበሩት አረብ ኤሚሬት 100,000 ነው የሚገመተው፣ እንግዲህ ትክክለኛ ቁጥሩን ማስቀመጥ ባይቻልም። ስለዚህ እነዚህ ወገኖቻችን ህጋዊ የሚሆኑበት ከህገ ወጥ አዛዋሪዎች የሚድኑበት እነሱም ተጠቅመው ቤተሰቦቻቸውንም አገራቸውን ተጠቃሚ ማድረግ የሚችሉበት እድል አለ። ስለዚህ የውጭ ጉዳይ ሚኒስቴር እንደ መንግስት ተቋም መብታቸው እንዲከበር፣ ጥቅሞቻቸው እንዲከበር የማድረግ ህጋዊ የሆነ የስራ ስምሪት የመፈራረም እድሎችም እንዳሉ መታወቅ አለበት።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከአቡዳቢ በስልክ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። ስለ ጊዜዎት
አመሰግናለሁ። ጊዜ ይስጥልኝ።
ተከታዩ የመጽሔት ወደ ኮሪያውያን ጉዳይ ይወስደናል። የሰሜንና የደቡብ ኮሪያ ከፍተኛ ልዑካን ከሁለት ዓመታት ወዲህ ለመጀመሪያ ጊዜ መሆኑ በተነገረ አጋጣሚ ትላንት ተገናኝተው ተነጋግረዋል። ዓለም አቀፍ ትኩረት የሳበውን የሁለቱም ኮሪያዎች ንግግር ዝላቲካ ሆክ ዘግባለች። አዲሱ አበበ እንዲህ ያቀርበዋል።
የደቡብ ኮሪያ ባለስልጣናት ግንኙነቱን አወድሰዋል። ይልቁንም ደቡብ ኮሪያ ውስጥ የሚካሄደው የበጋ ኦሎምፒክ በሰሜን ኮሪያ የሚሳይል ተኩስ ሙከራ እንደማይደናቀፍ ነው ተስፋ ያደረጉት።
Flying over the peninsula
through sports diplomacy and the south encountering the north in Pyeongchang Olympics we can move
በስፖርቱ ዲፕሎማሲያዊ ግንኙነት ደቡብንና ሰሜን ኮሪያን የበጋ ኦሎምፒክ የበለጠ አስተሳስሮ የወደፊቱን ግንኙነት መልክ ያስይዘዋል ብለን ተስፋ እናደርጋለን ነው ያሉት የሶል ፕሬዝዳንት ጎ ሱንግናም። ይሁንና አልፎ አልፎ በሚታየው በሰሜን ኮሪያ የሚሳይል ሙከራ የተሰላቸው የደቡብ ኮሪያ ህዝብ ይህ በስፖርት የተጀመረ ውይይት በሰሜን ኮሪያ የኒውክሌር ጦር መሳሪያ ላይም አንድ ውይይት ወይም የውይይት መድረክ ይፈጥራል የሚል ተስፋ ሰንቀዋል። ሌላው የሶል ፕሬዝዳንት ካንግ ጆንግ ታይ
ኢልሳጅግሩን ፕዮንግቻንግ ኦሎምፒክል አንጀናገ ቺሉን ግስምያው
በመጀመሪያ ደረጃ መጪው የኦሎምፒክ ውድድር በአስተማማኝ ሁኔታ የመካሄዱ ነገር ዋና ትኩረት ወይም ቁም ነገር ነው። ምንም እንኳን ዓለም አቀፋዊ ይዘት ያለው ጉዳይ ቢሆንም ውይይቱ የኒውክሌር ጦር መሳሪያ ጉዳይን በቸልታ አልፈውም ባይነን አሉት። አንድ የደቡብ ኮሪያ ባለስልጣን በበኩላቸው በኮሪያ ጦርነት ወቅት የተለያዩ ቤተሰቦች የሚገኙበት ህብረተሰብ እንደሚፈጠርም ተስፋ ያደርጋሉ። ወደ 60,000 የሚጠጉ አረጋውያን የደቡብ ኮሪያ ዜጎች ከቤተሰቦቻቸው ጋር ዳግም ለመገናኘት በከፍተኛ ደረጃ ተስፋ አድርገዋል። ከደቡብ ኮሪያው የዶንጉክ ዩኒቨርሲቲ ኪም ዮንግ ያም እንዲህ ይላሉ። አብዛኛው ውይይት በኦሎምፒክ ስፖርቱ ላይ ነው የሚሆነው። ሌላው ግን የተለያዩ ቤተሰቦችን በማገናኘትና ሰሜን ኮሪያ ውስጥ ያሉ የተቸገሩ ህጻናትንና ነፍሰ ጡር ሴቶችን በመርዳት ጉዳይም ይሆናል ብለዋል። ከውይይቱ ቀደም ብሎ አስተያየት የሰጡ የደቡብ ኮሪያው ተንታኝ ኪም ዮንግ ሆን እንደተናገሩት ሰሜን ኮሪያ ችግር ፈጣሪ አገር አለመሆኗን ለዓለም አቀፉ ማህበረሰብ ታሳያለች ተብሎ ይጠበቃል።
ፒዮንግቻንግ ኦሊምፒክስ
ሰሜን ኮሪያ በኦሎምፒክ ስፖርት በመካፈል አገሪቱ ጤናማ አገር እንደሆነች፣ መሪዋም ኪም ጆንግ ኡንም ጤናማ አእምሮ ያላቸው ሰው መሆናቸውን ታስመሰክራለች ነው ያሉት። የሰሜን ኮሪያው መሪ ኪም ጆንግ ኡን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ጠያፍ ሊባል የሚችል ኃይለ ቃል ተለዋውጧል። በዚህም የኒኩለር ጦር ፍጥጫው መፈጠሩ አይዘነጋም። በዚህ መካከል ግን ቻይና ሁለቱም አደብ እንዲገዙና ወደ ውይይት እንዲገቡ መክራለች። የካቶሊካዊት ቤተክርስቲያን ታላቁ አባት አባ ፍራንሲስን በበኩላቸው የኒኩለር ጦር መሳሪያ ዓለም አቀፍ ገዳ እንዲጣልበት፣ የውጭ ዲፕሎማቶች ደግሞ በውይይቱ መጀመር ላይ እንዲተጉ አሳስበዋል። ተንታኞች እንደሚናገሩት ከሆነ ግን ሰሜን ኮሪያ እንዲህ በቅርቡ ወይም በቶሎ የኒኩለር ጦር መሳሪያ ግንባታዋን አታቆምም። ለሰሜን ኮሪያ የኒኩለር ጦር መሳሪያ ፕሮግራም ትዕግስቱ የሌላቸው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይህን የሁለቱን ኮሪያዎች ስፖርታዊ ግንኙነት ማወደሳቸው አይዘነጋም።
አድማጮች፣ አሁን ወደ መጽሔቱ የመጨረሻ ርዕስ እንሻገር። የአሜሪካ የውጭ ጉዳይ መስሪያ ቤት ከጸጥታና ከጉብኝት አመቺነት አንጻር የዓለም አገሮችን በአራት ምድብ የሚያስቀምጥ አሰራር ይፋ ሊያደርግ ነው ይላል የመጨረሻው የመጽሔቱ ርዕስ። የኢትዮጵያን ጨምሮ ሌሎች ሀገሮች ከየትኛው ምድብ እንደተቀመጡ ከነገ ጀምሮ ማወቅ እንደሚቻል የአዲስ አበባ የአሜሪካ ኤምባሲ አስታውቋል። አሁንም እስክንድር ፍሬው ነው ከአዲስ አበባ ተከታዩን ያጠናቀረልን።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ እንደሚያሳየው አዲሱ አሰራር የአሜሪካውያንን ደህንነት ይበልጥ ለመጠበቅ ያለመ ነው። እናም እነዚህ አሜሪካውያን ዜጎች ወደ ውጭ ለመጓዝ የሀገራቱን የጸጥታና ሌሎች ሁኔታዎች ከዚህ ምድብ ማወቅ ይችላሉ። ደረጃ 1 ተብለው የሚቀመጡት ሀገራት የተለመደ ጥንቃቄ ብቻ የሚያስፈልጋቸው ናቸው። በደረጃ 2 የበለጠ ጥንቃቄ ማድረግ የሚያስፈልጋቸው ሀገራት ተቀምጠዋል። በደረጃ 3 ደግሞ ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ ሀገራት ተመድበዋል። ፈጽሞ መጓዝ የማያስፈልግባቸውና ለህይወት አስጊ የሆነ ሁኔታ ያለባቸው ሀገራት በደረጃ 4 ተመድበዋል። አዲሱ አሰራር ከዚህ ቀደም የጉዞ ማስጠንቀቂያ በሚል ይወጣ የነበረውን ነባር አሰራር እንደሚተካ በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አብራርተዋል። ከዚህ ቀደም በነበረው አሰራር ላይ የነበሩ ክፍተቶችን እንደሚደፍንም ገልጸዋል።
This has been the result of a year-long process. The Bureau of Consular Affairs at the State Department is responsible.
ይህ አንድ ዓመት የፈጀ ሂደት ውጤት ነው። በውጭ ለሚኖሩ አሜሪካውያን ደህንነት ድጋፍ የማድረግ ኃላፊነት በውጭ ጉዳይ መስሪያ ቤት የሚገኘው የካውንስል ጉዳዮች ቢሮ ነው። ቀደም ሲል ስንሰራበት የነበረውን መንገድ በተመለከተ የተሰጡ አስተያየቶችን ከግምት በማስገባት ይህ አዲስ አሰራር በጥንቃቄ ተቀርጿል። ቀደም ያለው አሰራር የፈጠራቸውን ግራ መጋባቶች ለማስቀረት ነው ያሉት። ኢትዮጵያ ከየትኛው ደረጃ እንደምትመደብ ጠይቂያቸው አሁን መናገር እንደማይቻል አስረድተዋል። ይህ መረጃ ይፋ የሚደረገው አዲሱ አሰራር ነገ ይፋ ሲደረግ ነው። ቀደም ብዬ የምሰጥህ መረጃ አይኖረኝም። ሆኖም ይህ የአዲሱ አሰራር ገጽ ይፋ ከተደረገ በኋላ ማንኛውም ሰው እዚያ ውስጥ በመግባት ስለ ኢትዮጵያ ያለውን ሁኔታ ማየት ይችላል። ከጉዞ አንጻር ኢትዮጵያ የተመደበችበትን ብቻ ሳይሆን አሜሪካውያን ዜጎች በኢትዮጵያ ስለሚደረጉ ጉዞዎች ማወቅ ያለባቸውን መረጃም እንሰጣለን ነው ያሉት። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገውን አዲስ አሰራር በተመለከተ ነገ ከሚሰጡ መረጃዎች ጋር ተጨማሪ ዘገባ ይዤመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሉላ፣ አሁን እንግዲህ የመዝናኛ ክፍለ ጊዜ ደረስን ይመስለኛል። ምን ሙዚቃ ነው የመረጥክልን?
ለምሽቱ ቆየት ካሉ ስልቶች ድምጻዊቷም በኢትዮጵያ የሙዚቃው ዓለም ከፍተኛ ተሰሚነት ያላት ብዙ ዓመትም በሙዚቃው ዓለም የቆየች ናት አስቴር አወቀ ናት የምትጫወትልን። ከቆዩት ከሰነበቱ ስልቶቿ አንዱ መርጠናል። ምን ነው ግራ ወጣ ይሰኛል።
I know the soul to God.
ለስለስ ባለው ዜማዋ አስቴር አወቀ ምን ነው ግራውጣ የተሰኘውን ቆየት ያለ ዜማዋን እየተጫወተችልን አስቴር እናመሰግናለን። አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችን በርሶሪዎቹ ትርጭታችን አድማጮች አሁን ወደ ምሽቱ ቀዳሚ ቅንብር ሐኪሙን ይጠይቁ። የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው የደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረው አዲስ ተከታታይ ቅንብር የመጨረሻ ክፍል ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው
ሙያዊ ማብራሪያውን የሚሰጡን በዚህ በዩናይትድ ስቴትስ የሚኒሶታ ክፍለ ግዛት ቀደም ብለን ያስተዋወቅናቸው የሄነፔን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው።
የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ
አመሰግናለሁ። አዳነች የምሽቱንም ቀደም ብለን እንዳስተዋወቅ ነው ባለፈው ሳምንት ሶስተኛው ክፍል መገባደጃ ዶክተር ውብሸት አሳሳቢ ሊሆኑ የሚችሉ ምልክቶች አንዳንዴ የሌላ ህመም ምልክቶችም ሊሆኑ ይችላሉ። በርግጥ የልብ ይሁኑ የሌላ ለመለየት በሚያስችሉ ምልክቶቹንም አንዳቸው ከሌላቸው ጋር የሚያዛምድ ሁኔታ በሚያስረዱበት መለስ ብለን በማስታወስ እንጀምራለን።
ግን እንዴት ነው አብሮ ሊገናኝ የሚችሉት? ለሁን ላልከኝ ጥያቄ ከህክምና ጋር የተገናኘ በጣም ጥሩ ነገር ሊያስረዳን የሚችል ነገር አለ። ይሄ ምንድን ነው? አንድ ነርቭ አለ። ትልቅ ነርቭ ነው። ከልብ ጋር የተገናኘ ነው። ይሄ ነርቭ የድረሱልኙ ነርቭ ነው እና በሜዲካል ተርም ቬገስ ነርቭ ይባላል። እና ቬገስ ነርቭ ማለት ምልክቶችን ከሆድም ከሆድቃ ከልብ ከአካባቢው ሁኔታ ከሁሉ ጋር ሰብስቦ ሁለገብ ነው ያንን መልእክት ወደ አንጎል መውሰድ ነው እሱ ስራ። እና የድረሱልኝ መልእክት ሲመጣ ያቅለሸለሸውም ዝም ብሎ የማይሆን ምግብ በልቶም የሚያቅለሸለሸው ሰው አንዳንድ ጊዜ ይሄን ተገንዝቧል። ላበላብ ትሆናለህ የማይሆን ነገር በልተህ እያቅለሸለሸሳል አይደለም እንዴ?
ልክ ነው።
ምክንያቱም ቬገስ ነርቭ ነው በሱ የተጠራው ሁለገብ ነርቭ ስለሆነ ይሄ ተበላው ነገር አውቆታል ይሄን ግለሰብና በቃ የሆነ ነገር ብቻ እርዳታ እንዲደርስ እዚህ አካባቢ ድረሱልኝ ይልና ይልካል ወደ አንጎል ማለት ነው።
የግድ ልብም ላይ የደረሰ ጉዳት ሳይሆንም
ምክንያቱም ይሄ ሁለገብ ነርቭ ከሁሉም ቦታ ጋር የሚያስፈልገውን ድረሱልኝ ነው መልእክቱን አድርሶ ለብሬን ያግለሰብ የሆነ ነገር እንዲያደርግ የሚፈልገው። እና አሁን ከልብ ጋር የሆነችው ነገር ሲመጣ ምን ችግር ይመጣል? የልብ መጎዳትን ይሄ ነርቭ ይወስድና ለአንጎላችን መልእክቱን በሚያደርስበት ጊዜ አብሮ ምን አብሮ አምታቶ ይሰጠዋል እነዚህ ሎቻል ያናቸውን ነገር ኦልሞስት ከምግብ ጋር ወይም ደግሞ ሌላ ነገር ሲያስደነግጥ ሲያስቸግር የሚደርስብህን አይነት ነገር አብረው ይወስዱታል ማለት ነው። እና አሁን አድማጮች የሚያስቡት እንዴ ታዲያ እንዴት ነው የምናውቀው አንዱ ከሌላው የሚለይበት የሚለውን አሁንም ሶስተኛ ጊዜ ደግመዋለሁ። ሁሉም ነገሮች አብረው መሰለፍ አለባቸው። አንደኛ ደረት ጋር የሚጫነው ነገር መምጣቱ እንደ ቀበቶ ነው እንደ ሳጥን ነው። ከሱ ጋር አብሮ ደግሞ መቅለሽለሹ፣ አብሮ ደግሞ የትንፋሽ ማጠሩ፣ አብሮ ደግሞ የላብ መብዛቱ፣ ወደ ጉሮሮ መሄዱ፣ ትከሻ መሄዱ፣ እነዚህ በሙሉ ግን አብረው ሲከሰቱ የዛን ጊዜ ነው አንድ ሰው አሀ እቺ ነገር ግን የልብ ልትሆን ትችላለች ብሎ ማሰብ ያለበት በዛ ጊዜ።
ዶክተር ብሸት ሁልጊዜ እንደምንለው በሬዲዮ ባይታከሙም ፍንጭ ማግኘት የሚችሉበት መጨነቅ የሌለባቸው መቼ እንደሆነ ጥሩ አድርገው ያስረዱ ይመስለኛል። ምናልባት በብዙዎች ልብ ብዙዎች ህሊና ሊግሏላ የሚችልም ይመስለኝን አንድ ጥያቄ ልወርውር። ብዙ ጊዜ አጣዳፊነቱ ነው ቶሎም ይመጣልንና እነኚህ ምልክቶች በታዩበትና የከፋ ሁኔታ ምናልባትም ህክምና በመሃል ካልተገኘ ያልተጠበቀ ሁኔታ ሊደርስ እንደሚችል ጭምር ባለው ጊዜ ውስጥ የጊዜው ግምት የለንም። እንደው በምን ያህል ጊዜ ውስጥ ያ የደረሰልኝ መልእክት ምላሽ ይጠብቃል?
ይሄ አሁን የምንወያየው ጉዳይ አስቸኳይ እንክብካቤ የሚያስፈልገው ጉዳይ ነው። እና ይሄ ነገር አንድ ሰው ከተሰማው በተቻለ መጠን በሚቻለው ፍጥነት የጤና ማዕከል ጋር ሄዶ እርዳታ ወይም አንድ ክብካቤ ወይም የሆነ ምርመራ ያስፈልጋል እንዲህ አይነት ነገር ሲሆን ብዬ አስባለሁ። ከሁሉ ነገር ርቀን ግን እንዲህ አይነት ነገር ተሰምቶን እነተም አሁን ባልናቸው ውይይቶች ውስጥ አንድ ሰው በተከታታይ የተነጋገርነው ነገር አስወበት ይሄ ነገር ከልቤ ንጋ ነው ካለና እንዴው ቤት ውስጥ ቁጭ ብሎ ምን ላረግ ይችላል ብሎ ያስባልና ምን ያርግ ብለህ ብትጠይቀኝ ከሆነ አንዱ ነገር አንድ ሰው መውሰድ ያለበት አስፒሪን ነው እንደዚህ አይነት ነገር በሚያስብበት ጊዜ። ምክንያቱም እዚህ ሀገርም ይሁን የትም ሀገር መጀመሪያ እንዴው አምቡላንስ እንኳን ጠርተህ መተው እቺ አሁን እኛ የተወያየንባትን አይነት ስቶሪ ነግራቸው ልብ ከሆነ የሚያስቡት ወዲያውኑ የሚሉ ምንድን ነው አንድ አስፒሪን ሙሉ ትልቁን አስፒሪን ውሰድና ቆርጭመህ ዋጥ ነው የምትባለው ወዲያው። ምክንያቱም አስፒሪን ያቺ የተዘጋችውን የደም ስራችንን ሄዶ ለመክፈት ከምንጠቀምባቸው መድኃኒቶች አንዱ በመሆኑ ነው። ከዛ ወዲያ ግን እንዲህ አይነት ነገር ከተከሰተና እውነትም የሚያሳስበን ከሆነ ወደ ጤና ማዕከል ሄዶ እንዲህ አይነት ነገር ተሰምቶኝ ነበር ሌላ ምንም የሰራሁት ያረኩት ነገር የለም እንዲህ አይነት ነገር እንዲከሰት ማድረግ የነበረበትና ይሄ ነገር የልብ ጉዳይ ነው አይደለም ብሎ መነጋገር ያስፈልጋል። በነገራችን ላይ አሁንም እንደገና ሰው እንዲያስተውል የሚፈልገው ነገር ምንድነው እንዲህ አይነት ችግር ብዙ ጊዜ የሚከሰተው ወንዶች ላይ ከ45 አመት በኋላ ሴቶች ጋር ደግሞ ብዙ ጊዜ ከ55 አመት በኋላ እድሜያችን እየገፋ ሲመጣ ነው እንደዚህ አይነት ችግር ብዙ ጊዜ የሚመጣውና ለብዙ ወጣት ሰው 20 ላይ 30 ላይ ላለ ሰው ቅድም 95% ይሄ ችግር ሊሆን ይችላል ብዬ ነበር። እነሱ ጋር ደግሞ 99% ወይም ከዛም በላይ የሆነው ደግሞ ከልብ ጋር ሳይሆን ጉዳዩ ከሌላ ነገር ጋር የተገናኘ ነውና አሁንም እንደዚህ አይነት ነገር ሲሰማቸው ከመጨነቅ እንደገና ልቤ ይሆናል ወይ በማለት ፋንታ አሁን ዛሬ የተነጋገርናቸው ነገሮች ማይተው ራሳቸውን የሚያዝናኑበትና ረጋ የሚያረጉበት ሁኔታ ያለ ይመስለኛል።
መልካም ነው ዶክተር ውብሸት። ለተከታታይ ፕሮግራሞቻችን አድማጮች የልብ ጉዳይ የሚያስጨንቃቸው የሚያሳስባቸውን ጥያቄዎች አንተውልናል። አንድ የብዙዎችን ትኩረት የሳበ ከጥቂት አመታት በፊት እንደ ምታታዊ መድኃኒት የተወሰደን የመድኃኒት አይነት ጠቅሰዋል በድንገተኛ ጊዜም ለጥቅም ላይ እንዲውል ካነሳ ነው አይቀር ግን ከልብ ጋር ነውና ተያይዞ የሚነሳው የአስፕሪን ተአምራዊ ጠቀሜታ መደበኛ ሕክምና ውስጥም ከዘለቀ ጥቂት አመታት ተቆጥሯልና እንዴት እንደሚሰራ በየለቱ አንዳንድ ፍሬ በመከላከያነትም እንዲወሰድ የይዘቱ መጠን ያነሰ አስፕሪን በየቀኑ ይወሰድ በሚል የልብ ሐኪሞች የምትመክሩትንም ለምን እንደምትመክሩ ይንገሩን።
አስፕሪን ደማችን ውስጥ ሲገባ የሚያደርገው ምንድነው ደምን የሚያጓጉሉትን የደም ክፍሎች እነሱን ይመልሳል ማለት ነው። ቶሎ ደም እንዳይጓጉል ከሱ ትንሽ ሻል ያለ የደም መቅጠን ወይም ደግሞ ቶሎ የደም አለመርጋት እንዲፈጠር ያደርጋል። አስፒሪን በነገራችን ላይ በሁሉም ሰው ወይም ደግሞ ገና ለገና ይሄ ችግር ይኖረኛል ብሎ በሚያስብ ሰው በሙሉ መወሰድ የለበትም። ምክንያቱም እንደ ጥቅሙ ሁሉ ጉዳትም አለ። በማያስፈልግ ሁኔታ ደግሞ ከተወሰደ ደግሞ እንዲያውም ከጥቅሙ ጉዳቱ አመዝኖ ወይ ሆድ ዕቃ ውስጥ ወይም ደግሞ አንጎል ውስጥ የደም ፍሳሽ ሊያስከትል የሚችል አይነት መድኃኒት። ስለዚህ
ሐኪም መምከር አለበት።
ሐኪም መምከር አለበት እና እኛ እንኳን በምንሰጥበት ጊዜ በርግጥም ከዚህ በፊት የልብ ችግር ያለበት ሰው ሁሉም ውሰድ ይባላል አስፒሪን በቀን አንዲች ቅድም ያልካትን መለስተኛዋ ዶዝ 81 ሚሊግራም የምንላትናት እሱን ሁሉ ሰው እንዲወስድ እንሰጠዋለን የልብ ችግር ያለበትን ሰው። ግን የልብ ችግር የሌለበት ሰው እየተመረጠ ነው በጣም ከፍተኛ ሪስክ የሆነን ሰው እነተም ውሰድ ይባላል ለመጠንቀቂያ ወይም ለመከላከያ። ግን ብዙዎቻችን ከትንሽ ወይም ደግሞ ቢሆን መለስተኛ ሪስክ ላይ ያለን ሰዎች ስለሆነ ለብዙዎቻችን ሳንጠነቀቅ ከወሰድነው ከጥቅሙ ጉዳቱ ሊያመዝን ስለሚችል እሱ ላይ መጠንቀቅ አለብን። ግን ዋናው ጥቅሙ እንደሱ ነው ሲወሰድ ደም ውስጥ ይገባና አንዳንድ ደምን ቶሎ እንዲረጋ ወይም እንዲጓጉል የሚያረጉት የደም ክፍሎች እነሱን ማስተጋሻ ወይም መመለሻ አይነት መድኃኒት ሆኖ ነው የምንጠቀምበት።
መልካም ዶክተር ውብሸት አየነው ሚኒያፖሊስ ሚኒሶታ በሚገኘው በሄኒፒን የህክምና ማዕከል የልብ ልዩ ሐኪምና አማካሪ ለጊዜው ለሙያዊ ማብራሪያው አመሰግናለሁ። የልብ ጉዳይ መልሰን እንድንገናኝ ማድረጉ አይቀርምና በሌላ መሰል ፕሮግራም በቅርቡ መልሰን እንደምናገኘው ተስፋ አድርጋለሁ። አሁን ግን እግዚአብሔር ይስጥልኝ።
ስለግብዣ አመሰግናለሁ። አድማጮቻችንን ለመስማት እንደሰጡን ጊዜ ሁሉንም እያመሰገንኩ ሰናበታለሁ።
ጥያቄዎቻችሁን አድርሱን። ሐኪሞን ይጠይቁ በሌሎች ጥያቄዎቻችሁ የሕክምና መልስ በመትሽባቸው ዙሪያ በተከታታይ እናቀርባለን። በአዲሱ ዓመትም መሳተፋችሁን ቀጥሉ። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አሁን ሳምንታዊው ቅንብር ንግድና ምጣኔ ሀብት።
ኢትዮጵያ በጨርቃ ጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ ምጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪካዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንዲሁም የውጭ ባለሀብቶች እየሰሩ ይገኛሉ። በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ አትኩሮት የጨርቃ ጨርቅ ኢንዱስትሪ ሆኗል። ዘገባው የሮይተርስ ነው። ሄኖክ ሰማግዜር አጠናቅሮታል።
የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች H&M የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በስራ ተጠምዷል። ለበርካታ ሰዎች የስራ ዕድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ ምጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነቷን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ ልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ 1000 ኪሎ ሜትር ይርቃል። ላለፉት 13 ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዛም በተጨማሪ ለሀገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንደ አልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግሥቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት $1 ቢሊዮን ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። ከሁለት ዓመታት በፊት $100 ሚሊዮን ምንዛሬ ያመጣውን ዘርፍ በ10 እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ ዕቅድ ነው። አልሜዳ ጨርቃጨርቅ በአሁኑ ወቅት በቀን 21,000 ቲሸርቶችና 9,000 ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ H&M በዓለም ሁለተኛ ትልቁ የጨርቃጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሰራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሰራ ነው። ድርጅቱ በኢሲያ ገበያዎች ያለውን ስራ በጥቂቱ ወደ አፍሪካ በማዞር የገበያ ስርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና H&M በጋራ እየሰሩ ይገኛሉ። የፋብሪካ ስራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሰራው ዙሪያውን የአምራችና አከፋፋዮች የስራ የገበያ ትስስር ለመፍጠር አብረው እየሰሩ ነው። አልሜዳ ለምሳሌ ለH&M የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ስራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሰሩት እንደሆነ የአልሜዳ ስራ አስፈጻሚ ማህሪ ወልድ አረጋ ያስረዳሉ።
አብዛኛው ከዚህ በፊት የነበሩ ከኛ ጋር የሰሩ የነበሩ ከአሜሪካና ከአውሮፓ ነበሩ። አሁን ያለው ግን ከኛ ጋር ማለት ነው። አሁን በስራ ላይ ያለው ካረንትሊ H&M ነው። ይሄ ደግሞ ከስዊድን በአልማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለአገር ውስጥ እናመርታለን።
በዚህ ዓመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15% ይሆናል። በጠቅላላ 6.4 ቢሊዮን ብር በውጭ ምንዛሬ አስገኝቷል። በቀጣዩ ዓመት ደግሞ የውጭ ገበያ ድርሻውን ወደ 20% ከፍ ለማድረግ አቅዷል። አልሜዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ሥራ አስፈጻሚው ማህሪ ወልድ አረጋ የሚያስረዱት። አልሜዳ አሁን 800 ቋሚ ሠራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ሥራ ከተሰማሩት ደግሞ 95 ከመቶ ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሳሪያ ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት።
ና አሁን ታውቀራ በሰንደ ማዘ ልጅግሪ ዝምርቲ ታቃን ፈላን ጫማ የሆነለው
እዚህ በማገኘው ደሞ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። እዚህ በማገኘው ደሞ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው።
ኢትዮጵያ ከፊል ሳሃራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ፣ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ ለመሆን እየሰሩ ነው። የአፍሪካ ምጣኔ ሀብት ከዓለም አቀፉ አማካይ በእጅጉ ከፍ ብሎ በፍጥነት ሲያድግ፣ አስቀድሞ በሁከት የተሞላችና የገበያ መረጋጋት ያልሰፈነባት ተደርጎ የሚታሰበው ምጣኔ አሁን የአፍሪካ ግስጋሴ አፍሪካ ራይዚንግ በሚል የገበያ ማማለያ ቃል አዲስ እይታ ለመፍጠር እየጣሩ ነው። ሆኖም ይሄ ሁሉ በጎ አመለካከትና የገበያ እድል በፍጥነት ሊቀየር ይችላል። በአግባቡ ያልበለጸገና የምጣኔ ሀብት እድገት እገጭ ጓን ለመቋቋም አቅም ስለሌለው በቀላሉ ይረበሻል። ስጋቱ ከፍ ያለ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት 2-10 ዓመታት ከ7 እስከ 8 ከመቶ ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው ሀገሮች ተርታ አሰለፋለሁ ብላ ያወጣችውን እቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግስቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነጻ ገበያ ስርዓት ተፈትኖ ውጤት ያመጣል አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግስት የሚኖረው አስተማማኝነት በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግስቱ የንግድ አስተዳደር ውጪ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገቢ አለመመጣጠን፣ የሀብታምና ድሃው ማህበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግስቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች፣ ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው 4% ብቻ ነው።
አድማጮች፣ አሁን ይህ ፕሮግራም ማሳሰቢያ።
ኢህአዴግ ብሔራዊ መግባባትን ለመፍጠር አንዳንድ የተቃዋሚ ፓርቲ አባላትና ግለሰቦችን ከእስር ለመፍታትና የስቃይ አያያዝ እንደሚካሄድበት የሚነገረውን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል።
ማን ይፈታል? ማንስ ይቀራል? የሚለው በብዙዎች አእምሮ ይጉላላል። በኢህአዴግ አባል ድርጅቶች መካከልም የሚያግባባ እርቅ ተፈጥሯል እየተባለ ነው። የአራቱ የድርጅቶች እርቅ ብቻ በኢትዮጵያ ፍትሐዊ አስተዳደር ያሰፍን ይሆን? የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ፣ ሰላምና መረጋጋት እንዲሰፍንባት ምን አይነት እርምጃዎች ቢወሰዱ ይበጅ ይሆን?
በእነዚህና ሌሎችም ጥያቄዎች ዙሪያ መልስና ሐሳባቸውን እንዲሰጡ የቀድሞውን የፖለቲካ እስረኛ አቶ ሀብታሙ አያሌውን፣ የበዙ እስረኞች ጠበቃን አቶ አመሃ መኮንንን፣ የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ ሀገራዊ ንቅናቄ አባል አቶ ዘውዴ ሙለታን ጋብዘናል።
ጥያቄዎቻችሁን እስከ ነገ ረቡዕ ምሽት በስልክ ቁጥር 202-205-9942 የውስጥ መስመር 14 ወይም በኢሜይል ለሚቀናችሁ horn@voanews.com ላኩልን ለጥያቄው መልስ። አድማጮች ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሩዋንዳ የዩናይትድ ስቴትስ አምባሳደር ኤሪክ ጄ ባርክስ የዩናይትድ ስቴትስ መንግስት የተመጣጠነ የምግብ እጥረትን ለመዋጋት የተያዘውን ዘመቻ ለማስተዋወቅና ግንዛቤም ለመፍጠር በዚሁ የአውሮፓውያኑ ጥር ወር 20 ውስጥ የሚገኘውን የኪናስ ክልል ጎብኝተዋል። በዚሁ ጥር 5 ቀን ጎብኝታቸው እናቶች ያደረጉ ያለውን ጥረት የተመጣጠነ የምግብ ጥረትን ለመቋቋም የተያዘውን ዘመቻ በመመልከት በዚያ መንደር አውንታዊ ተግባር እየተካሄደ እንዳለም ተገንዝበዋል። በዚሁ ጉብኝት አምባሳደሯ የግብርና ማዕከል የሚገኝበትን ትምህርት ቤትም ተዘዋውረው ለመመልከት እድል አግኝተዋል። የአትክልትና የማዕድ ቤት መገልገያ ቁሳቁሶችን ለማህበረሰቡ አባላት በማከፋፈል በመሳተፍ ላይ ለሚገኙ ህጻናትም በፕሮግራሙ ማለት ነው የተመጣጠነ ምግብ አቅርበዋል። ኪጋሊ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው መስከረም ወር $250,000 የለገሰ ሲሆን ገንዘቡ ለተመጣጠነ የምግብና ለተጣራ የመጠጥ ውሃ አቅርቦት የሚውል እንደሆነም ተገልጧል። ፕሮጀክቱ እድሜያቸው ከአምስት ዓመት በታች የሆኑ ወደ 53,000 ህጻናትንና 10,000 ነፍሰ ጡር ሴቶችን ለመርዳት ያገለግላል ተብሏል። በተመጣጠነ የምግብ አቅርቦት ረገድ በተለይም ለልጆቻቸው የወንዶችን ተሳትፎ ያሳድጋል። ይህ ፕሮጀክት ባለፈው ጥቅምት ወር የተጀመረ ሲሆን እስከ 2019 እንደ አውሮፓ አቆጣጠር ይዘልቃልም ተብሏል። ፕሮግራሙ ዩናይትድ ስቴትስ በተመጣጠነ ምግብ አቅርቦት ረገድ የምታካሄደውን የዘመቻ አካል ይመለከታል። በዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት USAID አማካኝነት የሚታገዘው ይህ ፕሮግራም የማህበረሰብ ጤናን፣ የተመጣጠነ ምግብ አቅርቦትንና መጻኢውን ትውልድ የመታደግ እቅድ እንዳለውም ተገልጧል። ታዳጊ ወጣቶችና ህጻናት እንዲሁም ነፍሰ ጡር ሴቶች በዚህ ፕሮግራም ዋነኛዎቹ ተጠቃሚዎች ናቸው። ለሩዋንዳ ህዝብም እጅግ አስፈላጊ የሆነውን ይህን ወሳኝና አሳሳቢ የተመጣጠነ ምግብ እጥረት ለመቋቋም ዩናይትድ ስቴትስ ከአጋሯ ሩዋንዳ ጋር በመስራቷ ኩራት ይሰማታል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች አሁን ደግሞ የዜና ማጠቃለያ እናሰማለን። ሰሜንና ደቡብ ኮሪያ ግንኙነታቸውን ለማሻሻል ወታደራዊ ንግግር ለማካሄድ ዛሬ ተስማምተዋል። ሁለቱ ሀገሮች ይህን ያስታወቁት ከሁለት ዓመታት በላይ በኋላ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሰሜን ኮሪያ በመጪው ወር በደቡብ ኮሪያ ፒዮንግቻንግ ወደሚካሄደው የክረምት ኦሎምፒክ ውድድር የከፍተኛ ደረጃ ልዑካን ለመላክ ተስማምታለች። ባለፈው ዓመት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የሩሲያ ጣልቃ ገብነትን አስመልክቶ ምርመራ በማካሄድ ላይ ያለው ልዩ የዩናይትድ ስቴትስ ካውንስል ፕሬዚደንት ዶናልድ ትራምፕ ሊጠየቁ ስለሚችሉበት ሁኔታ ከፕሬዚዳንቱ ጠበቆች ጋር ተወያይቷል። ሁለቱ ወገኖች ተገናኝተው የተነጋገሩት ባለፈው ወር ሲሆን ሊደረግ ስለሚችለው ቃለ መጠይቅ የቀረበ ዝርዝር ነገር እንደሌለ ከጉዳዩ ጋር ቅርበት ያላቸው ሰዎች ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኪዩባ ባሉት የኤምባሲ ሰራተኞች ላይ ስለተፈጸሙት ጤና ተኮር ጥቃቶች ጉዳይ ለመመርመር የተጠያቂነት መርማሪ ቦርድ እንደሚጠሩ የውጭ ጉዳይ ሚኒስቴሩ ዛሬ ገልጿል። ሴኔተሮች ስለተባለው ጥቃት በተነጋገሩበት ወቅት ዲሞክራቶችና ሪፐብሊካውያን ሴኔተሮች በቂ ምርመራ ጥረት አልተደረገም በማለት የውጭ ጉዳይ ሚኒስቴር ባለስልጣኖችን ነቅፈዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞች በግዴታ ወደ አፍሪካ ሀገሮች እንዲላኩ እየተማጠነ ነው።
አድማጮች ለማክሰኞ ምሽት ያዘጋጀነው አንድ ሳብ ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ደህና ደሩ።